ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያ ፓርላማ ዛሬ አዲስ የብሔራዊ ምርጫ ቦርድ ሰብሳቢ ሰየመ።
ለማልማት ሰላም ለማረጋገጥ ዴሞክራሲን ለማስፈን በተጨባጭ ሰርተን በመወዳደር ማሸነፍ የሚያስችል ብቃት ስላለን ተቋማቱ ከኛ ነፃና ገለልተኛ ሆነው በህዝብ ተአማኒ ሆነው እንዲደራጁ የጀመራችሁትን ጥረት ይህን ተቋም በመደገፍ በመቆጣጠር እንደምታስቀጥሉ ያለኝነት እያረጋገጥ እጩ
ጠቅላይ ሚኒስትር አብይ አህመድ ናቸው። መጪቱን የብሔራዊ ምርጫ ቦርድ ሊቀመንበር እጩአቸውን ለፓርላማ ሲያቀርቡ የሰማችሁት
አዲሲቱ የብሔራዊ ምርጫ ቦርድ ሊቀመንበር ብርቱካን ሚደቅሳ በፍትህ ሚኒስትሯ መዓዛ አሸናፊ እየተመሩ የቃለ መሐላ የፈጸሙትን ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ዛሬ ቀኑ በዚህ በዩናይት ስቴትስ የምስጋና ቀን ነው። በመላው ዩናይት ስቴትስ ተከብሮ ይውላል። ዕለቱን አስመልክቶ የተሰናዱ ልዩ ልዩ ቅንብሮች ቆየት ብለን እናቀርባለን። በኢትዮጵያ አቆጣጠር ታዲያ ዛሬ ሐሙስ ህዳር 13 2011 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን የምሽቱ አስተናጋጆች አሉላ ከበደና
አዳኝ ፍሳየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜናዎች እናቀርባለን። አሁን በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሉት 3 የአፍሪካ ሀገሮች በያዝነው ሳምንት ያቀረቡት የውሳኔ ሀሳብ በአፍሪካ ዙሪያ የሰላም ጥበቃ ተግባር ኃላፊነት የአፍሪካ ህብረት እንዲሆን ሳይሆን አይቀርም። የውሳኔውን ሀሳብ ያቀረቡት ኢትዮጵያ፣ ኢኳቶሪያል ጊኒ እና ኮትዲቯር ሲሆኑ እንደ ሁኔታው እየታየ የተባበሩት መንግስታት ድርጅት በአፍሪካ ህብረት ለሚመሩ የሰላም ጥበቃ ተልእኮዎች ገንዘብ እንዲያቀርብ ይጠይቃል። በአሁኑ ወቅት በአፍሪቃ ያሉትን የሰላም ጥበቃ ኃይሎችን የሚያንቀሳቅሰው የተባበሩት መንግስታት ድርጅት ሲሆን ባጀቱ የአፍሪቃ ህብረትን ያራቁታል ተብሏል። ይህ በተለይ ጎልቶ የሚታየው የአፍሪቃ ህብረት ተልእኮ ሶማሊያ ውስጥ አልሸባብን በሚታገልበት የምስራቅ አፍሪካ ክፍል ነው። የውሳኔው ሀሳብ ከጸደቀ ቢያንስ ለወደፊቱ የሚኖሩት የሰላም ጥበቃ ተልእኮዎች ጽህፈት ቤቱ አዲስ አበባ በሆነው የአፍሪቃ ህብረት ስር ይተዳደራሉ ማለት ነው።
በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪቃ ክፍል ረዳት ሚኒስትር ቲቦር ናዥ ከመጪው ማክሰኞ አንስቶ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 8 ቀን ባለው ጊዜ ውስጥ ኢትዮጵያን፣ ጅቡቲን፣ ኤርትራንና ኬንያን እንደሚጎበኙ የውጭ ጉዳይ ሚኒስትር መግለጫ ገለጠ። በጉብኝታቸውም ወቅት የሚያተክሩት በዩናይት ስቴትስና በአፍሪቃ መካከል የንግድ ግንኙነት እንዲጠናከር የአፍሪቃ ወጣቶችን መሰረት መገንዘብ በአጋርነት በኩል ሰላምና ጸጥታ እንዲዳብር እንዲሁም የዩናይት ስቴትስ ለአፍሪካ ህዝብና አገሮች ባላቅ ቁርጠኝነት ላይ በማስመር መሆኑን ናዥ አስረድተዋል። ረዳት ሚኒስትሩ በአፍሪካ ጉብኝታቸው ወቅት ከመንግስት ባለስልጣናት፣ ከንግድ መሪዎችና ከወጣት አፍሪካውያን መሪዎች ጋር መርሃ ግብር ተሳታፊዎች ጋር እንደሚነጋገሩ የውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው መግለጫ አትተዋል።
ከረጅም ዓመታት በኋላ ለመጀመሪያ ጊዜ ኢትዮጵያ የተሳተፈችበት የአህጉር አቀፍ የብስክሌት ውድድር ሁለተኛ ቀኑን ይዟል። የአስመራው ዘጋቢያችን ብርሃነ በርሀ ተከታትሎ ዘገባ ልኮልናል።
ትላንት በቡድን የጊዜ ውድድር የተጀመረው የ2018 የአፍሪቃ የብስክሌት ዋንጫ ዛሬ በግል የጊዜ ውድድር የቀጠለ ሲሆን ኤርትራውያን ተወዳዳሪዎች የትላንቱን ድል በመድገም በወርቅ አብረቅርቀዋል። በሴቶች የ18 ኪሎ ሜትር የጊዜ ውድድር ኤርትራዊቷ አዲያም ተስፋ አለም በ26:16 ውድድሯን በመጨረስ ከ23 ዓመት በታችና በአጠቃላይ ውድድር ቀዳሚውን ስፍራ በመያዝ የሁለት ወርቅ ሜዳሊያ ተሸላሚ ሆናለች። የኢትዮጵያ ብስክሌት ብሔራዊ ቡድን አሰልጣኝ ንጉሰ ገብረ ዮሐንስ ውድድሩ በኤርትራ በመካሄዱ የሁለቱ ህዝቦችን ግንኙነት የሚያጠናክር ነው ብለዋል።
ክልተ መንግስታት ተዘራሪቦም ናብዚነት መፀገረማ ማለት ዜሮ ግን
ሁለቱ መንግስታት ባደረጉት ንግግር ወደዚህ ልንመጣ ችለናል። ውድድሩ እዚህ በመካሄዱ እንደ ትልቅ ጥቅም ነው የምናየው። በሚገኘው ውጤት ብቻ ሳይሆን በሁለቱ ህዝቦች መካከል ያለውን ግንኙነት የሚያስተሳስር መሆኑ ነው ዋናው ነገር። የሴቶች ቡድናችን የተሻለ ብቃት ያሳዩበት ውድድር ነው። የሁለት ብር ሜዳሊያ ተሸላሚ የሆነችው ኢትዮጵያዊት ምህረት አስገደ በበኩሏ በእንዲህ አይነት ውድድር ላይ መሸለሟ እንዳስደሰታት ተናግራለች።
ማለት ደስ አለኝ ለመጀመሪያ ጊዜ እዚህ ከምዚህ አይነት ፖዲየም በመውጣት
በእንደዚህ አይነት ውድድር ፖዲየም ላይ በመውጣቴ ደስ ነው ያለኝ። በቀጣይ ደግሞ ከዚህ በላይ ውጤት ለማምጣት እጥራለሁ። ትላንት በመኪና በመምጣታችን መለማመድ አልቻልንም። ባገኘነው ውጤት ግን ደስተኞች ነን። በዚህ ውድድር ላይ 8 ኢትዮጵያውያን ተወዳዳሪዎች ኢትዮጵያን ወክለው በመወዳደር ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዛሬውን የታንክስጊቪንግ ወይም የምስጋና ቀን በዓል በአገሪቱ የፍርድ ስርዓት ነጻ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ አገሮች ካሉት አሜሪካውያን ወታደሮች ጋር ባሉት የስልክ ኮንፈረንስ ካሊፎርኒያ ያለ የፌዴራል ይግባኝ ፍርድ ቤት ትልቅ እሾ ሆኖብናል ነው ያሉት። ፕሬዚዳንቱ ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጃን ሮበርት ጋር የፌዴራል ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡትን ዳኛ በመንቀፋቸው ሮበርትስ ትራምፕን ገጽጸዋል። የፕሬዚዳንት ትራምፕ አባባል የፍርድ ቤቱን ሚና ያለመገንዘብ ያንጸባርቃል ነው ያሉት ሮበርትስ። እኛ ያሉን የኦባማ፣ የትራምፕ፣ የቡሽ ወይም የክሊንተን ዳኞች ሳይሆኑ ፍርድ ቤት የቀረቡትን ጉዳዮች ሁሉ በኩል አይን የሚያዩና በሚችሉት ሁሉ በሙያ ተግባር ላይ የሚያተኩሩ ግሩም ዳኞች ናቸው የሚል ምላሽ ነው ሮበርት የሰጡት። ትራምፕ ደግሞ በባራክ ኦባማ አስተዳደር ወቅት በተሰየሙት ዳኞች ነጻ አመለካከት ላይ ያላቸውን ጥርጣሬ ገልጠዋል።
በየመን ተፋላሚ ኃይሎች መካከል ይካሄዳል የተባለው የሰላም ድርድር በመጪው ወር ስዊድን ውስጥ ሳይጠራ እንደማይቀር የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አስታወቁ። አማጽያኑ ሁቲ ታጣቂዎች ወደ ድርድሩ እንዲቀርቡ ለማሳመን የተባበሩት መንግስታት ድርጅት የየመን ልዩ ልዑክ ማርቲን ግሪፊትስ ስላደረጉት ጥረትም ማቲስ አድናቆታቸውን ገልጸዋል። የዩናይትድ ስቴትስ እውቅና ያለው የየመን መንግስት ወደ መንበሩ እንዲመለስ እየተዋጋ ያለውን በሳውዲ አረቢያ የሚመራ ጥምረት የምትደግፍ ሲሆን ሁቲዎች ደግሞ ስልጣንና የገንዘብ እርዳታ ከኢራን እንደሚያገኙ ይነገራል። ተዋጊ ወገኖቹ የመን ውስጥ እያንዣበበ ያለውን ሰብአዊ ቀውስ ለማስቆም ወደሚያስችል ሰላም እንዲገቡ ለማድረግ ዓለም አቀፍ ማህበረሰብ ግፊት እያደረገ ነው። የዝላቲካ ሆክ ዘገባ አለ፣ ሰለሞን አባቴ ያቀርበዋል።
የየመኑ ጦርነት አሁንም እንደቀጠለ ነው። ይሁን እንጂ ባላንጦቹ ወገኖች ተገናኝተው ለመነጋገር ተስማምተዋል። ባለፉት ቀናት ውስጥ የውጊያው የግንባር አሰላለፍና ይዞታ ግን አለመለወጡን የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ትናንት በሰጡት መግለጫ አስታውቀዋል። ሳዑዲ አረቢያ መራሹ የጥምረት ኃይል ምግብና ሌላም ሰብአዊ እርዳታ ወደ የመን በሚገባበት ሆዴይዳ ወደብ ዙሪያ ባሉ የተቀናቃኞቹ ይዞታዎች ላይ ሲያደርሱ የቆዩትን የአየር ድብደባ ማቋረጣቸውን ማቲስ አመልክተዋል። ሁለቱን ወገኖች በግንባር ለማገናኘት ባለፈው መስከረም ተደርጎ የነበረው ሙከራ ከሽፏል። የአሁኑ ግን ለመንግስታቱ ድርጅት ልዩ ልዑክ ማርቲን ግሪፊትስ ብርቱ ጥረት ምስጋና ይግባውና በማቲስ አባባል የያዘ ይመስላል። ይህ በአብዛኛው የእርሳቸው አመራር ውጤት ነው። ከዚህ አስተዳደር ጋርም በጣም የቀረበ ግንኙነት አላቸው። አብረን እየሰራንን ብለዋል። የአሜሪካው የመከላከያ ሚኒስትር ከመንግስታቱ ድርጅት የየመን ልዩ ልዑክ ጋር በየሳምንቱ ቢያንስ አንድ ጊዜ በስልክም ይሁን በአካል እየተገናኙ እንደሚነጋገሩ፣ አንዳንዴም በሳምንት ከአንድ ጊዜ በላይ እንደሚገናኙ አመልክተዋል። ሚስተር ግሪፊትስ ትናንት ወደ የመን ዋና ከተማ ሰንዓ ጎራ ብለው ለመውሊድ ክብረ በዓል ከተሰባሰቡት የሁጢዎቹ መሪ አብዱልማሊክ አልሁጢና ሌሎችም ባለሥልጣናት ጋር ተነጋግረዋል። ለሶስት ዓመታት በዘለቀው የየመን ጦርነት ከ10,000 በላይ ቁጥር ያለው ሰው ተገድሏል። ከ3 ሚሊዮን በላይ መፈናቀሉና መሰደዱ ይነገራል። የአሁኑን የበረታ ሰብአዊ ቀውስና ቸነፈር ለማስቀረት ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች 10 ሚሊዮን የመናውያንን ለአንድ ወር መመገብ የሚያስችል ምግብ ለማድረስ ዝግጁ መሆናቸውን ሚስተር ጂም ማቲስ አመልክተዋል።
ብሪታንያ ከአውሮፓ ህብረት ኮሚሽን ጋር ትላንት ሌሊት አውሮፓ ያደረገችው ንግግር ከአውሮፓ ህብረት አባልነት በተሳካና በስነ ስርዓት ለመውጣት በሚያስችል መንገድ ስምምነት ላይ መድረሷን ገልጣለች። የተስማሙት በፖለቲካዊ እወጃ ረቂቅ ላይ መሆኑም ተገልጠዋል። ጠቅላይ ሚኒስትር ቴሬዛ ሜይ ለጋዜጠኞች በሰጡት መግለጫ ስለ ጉዳዩ ለካቢኔያቸው እንዳሳወቁና ለታችኛው አገሪቱ ምክር ቤትም ዛሬ በዝርዝር እንደሚያስረዱ ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማለን።
ቆየት ብለው የሚቀርቡት ዝግጅቶች አድማጮች በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ ያተኮረ ሰፋ ያለ ውይይትና የዛሬውን የዩናይት ስቴትስ የምስጋና ቀን የተመለከቱ ቅንብሮች ናቸው። ሁለቱም በሁለተኛው አጋማሽ ነው የሚቀርቡት። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የኢትዮጵያ ፓርላማ ዛሬ ባካሄደው መደበኛ ስብሰባው ወይዘሪት ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርጎ ሾማቸዋል። ተሿሚዋን በእጩነት ያቀረቧቸው ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ሀገር አቀፍ ምርጫ ኢትዮጵያ ለእውነተኛ ዲሞክራሲያዊ ስርዓት መሰረት የሚጣልበት ክንውን እንደሚሆን ተናገሩ። መላው የኢትዮጵያ ሕዝብ ለዚህ ዲሞክራሲያዊ ምርጫ በአንድ ልብ እንዲነሳም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ልኮልናል።
የኢትዮጵያው ፓርላማ ዛሬ ረፋዱ ላይ ለጉባኤ እንደተቀመጠ ከቀረቡለት አጀንዳዎች አንዱ ምናልባትም ዋነኛው የኢትዮጵያ ብሔራዊ ምርጫ ቦርድን ሰብሳቢ እጩ መሾም ነበር። እጩዋን ወይዘሪት ብርቱካን ሚደቅሳን ለምክር ቤቱ ይሁንታ ያቀረቡት ጠቅላይ ሚኒስትር አብይ አህመድ እጩዋ ከተወለዱበት ስፍራ ዛሬ እስከሚገኙበት በትምህርትና በሥራ ያሳለፉትን ዘርዝረዋል። ባለፉባቸው የትምህርትና የሥራ አደባባዮችም ያስመዘገቧቸውን ድሎች ካጋጠሟቸው ፈተናዎችና ጽናታቸውን ጭምር ባሳየ ንግግር አቅርበዋቸዋል።
እሳቸውን እንድንመርጥ ያደረገን ዋናው ምክንያት ግለሰቦች ሳይሆኑ ተቋም እንዲገነባ፣ ተቋም በሕግ አግባብ እንዲሠራ፣ ተቋም የሚኖሩ ሰዎች ደግሞ የሕግ ልዕልና የገባቸውና በሕግ ለመገዛት የሚያውቁ በዚያም በተግባር የተፈተኑ መሆናቸው፣ ከዚያ በተረፈ ግን ገዢው ፓርቲ የግድ የሚያጣቸው ይመችኛል ብሎ የሚያስባቸው ብቻ ሳይሆን በኢትዮጵያ ሕዝብ ዘንድ የሚታመኑ የኢትዮጵያ ሕዝብ ይህን ተቋም ለመፍጠር ብቃት አላቸው የሚላቸው ከሆኑ እኛ በሕግ አግባብና በሀሳብ ልዕልና ብቻ ለመወዳደር ካለን ፍላጎት በእጩነት እንዲቀርቡ ያደረግን ሲሆን የእሳቸው እጩነት በብዙ መልኩ እስካሁን ከነበረው አቀራረብ የተለየ ያማከርናቸው የተፎካካሪ ፓርቲዎች ፖለቲካ አዋቂዎችና ሲኒየር ዜጎች በሙሉ ድምፅ እየደገፏቸው በርካቶች የኢትዮጵያ መንግስት ዴሞክራሲን በውኑ ለማረጋገጥ የመጨረሻ ቁርጠኝነት ደረጃ መድረሱን የሚያሳይበት ብለው ቃል የሰጡበት በመሆኑ የተከበረው ምክር ቤት ለኢትዮጵያ ሕዝብ የምናቀርበው የላቀ ሀሳብ ለማልማት፣ ሰላም ለማረጋገጥ፣ ዴሞክራሲን ለማስፈን በተጨባጭ ሰርተን በመወዳደር ማሸነፍ የሚያስችል ብቃት ስላለን ተቋማቱ ከኛ ነፃና ገለልተኛ ሆነው በህዝብ ተአማኒ ሆነው እንዲደራጁ የጀመራችሁትን ጥረት ይህን ተቋም በመደገፍ በመቆጣጠር እንደምታስቀጥሉ ያለኝነት እያረጋገጥ እጩ የቦርድ ሰብሳቢዋን የተከበረው ምክር ቤት እንዲቀበልን እንዳይደርግልኝ በትህትና ጠይቃለሁ። አመሰግናለሁ።
ምክር ቤቱም በአራት የተቃውሞ በሦስት ድምፀ ተአቅቦና በአብላጫ ድምፅ መርጧቸው ቃለ መሐላቸውን በምክር ቤቱ አባላት ፊት በአዲሷ የጠቅላይ ፍርድ ቤት ፕሬዚዳንት በወይዘሮ መዓዛ አሸናፊ አማካይነት ፈጽመዋል።
በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ስራዬን ነው የምፈጸመው፣ ቃል እገባለሁ፣ ቃል እገባለሁ።
ጠቅላይ ሚኒስትር አብይ አህመድ በንግግራቸው ካመለከቷቸው ጉዳዮች አንዱ ኢትዮጵያ ከረዥም ታሪኩ አኳያ የሚመጥኗት ዴሞክራሲያዊ ተቋማትም ሆነ ባህል እንዳልገነባች ገልጸዋል። በዚህም ምክንያት እስከ ዛሬም ድረስ መንግሥትና ሕዝብን የሚያስተሳስር በሕዝብ ነጻ ፈቃድ የተወሰነ ውል እንዳልታሰረ ጠቁመዋል። እንዲህ ያለ ውል በነጻ ፈቃድና ተሳትፎ ሊመሠረት የሚችለው ደግሞ በዴሞክራሲያዊ ምርጫ መከናወኑ በባለድርሻ አካላት ሲታመን መሆኑንም ጠቅላይ ሚኒስትሩ አስምረውበታል። በኢትዮጵያ ባለፉት ዓመታት ለዴሞክራሲያዊ ምርጫ አንዱ እንቅፋት በሁሉም ባለድርሻ አካላት የሚታመን የምርጫ ተቋም አለመኖሩ እንደነበረም አስታውሰዋል። የሚቀጥለው ምርጫ ግን ይህን ልማድ መሻሩ አንዱ መመዘኛ እንደሚሆንም አመላክተዋል።
የሚቀጥለው ምርጫ በማንኛውም መመዘኛ የተጀመሩ ለውጦችን የሚያስቀጥል ዴሞክራሲን በኢትዮጵያ እንዲያጠም የሚያደርግ ስንመረጥ ብቻ የምናገለግል ሳንመረጥ ስንቀር በሰላማዊ መንገድ በተመረጠው አካል የመልካም ምኞት አቅርበን የምንተውበትን ባህል ማዳበር ይፈልጋል። በዚህ ሁኔታ ለእኛ ለገዢው ፓርቲ፣ ለሚፎካከሩን ፓርቲዎች እንዲሁም ለመላው የኢትዮጵያ ሕዝብ ከኢትዮጵያን ባሻገር ጉዳይ መለከታቸው ባለድርሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል።
ጠቅላይ ሚኒስትር አብይ አህመድ የሚቀጥለው ምርጫ መሆን ያለበትን ብቻ ሳይሆን መምሰል ያለበትንም አመልክተዋል። መጪው ሥራ እጅግ ፈታኝ ቢሆንም በእጩነት ያቀረቧቸው ሴት ጥንካሬና የሕዝቡ በአንድ ልብ ለእውነተኛ ዴሞክራሲያዊ ሥርዓት ምስረታ መነሳት ፍሬ እንደሚያስገኝ ያላቸውን እምነት ገልጸዋል።
ይሄ በአንድ ጀምር የማይከናወን ጊዜ የሚፈልግ ሥራ የሚፈልግ መድከም የሚፈልግ ጉዳይ ቢሆንም መላው የኢትዮጵያ ሕዝብ፣ የገዢው ፓርቲ አባላት፣ ተፎካካሪ ፓርቲዎች በአንድ ልብ ልንወስን የሚገባው ነገር ቀጣዩ ምርጫ ምንም አይነት ማጭበርበርም የማጭበርበር ዝንባሌ የማይታይበት ዴሞክራሲያዊ ምርጫ ሆኖ ሁላችንም በኩራት ደረታችን ነፍተን የምንኖርባት ዴሞክራቲክ ኢትዮጵያን ለመፍጠር መሰረት የምንጥልበት እንዲሆን በጋራ መቆም እንዳለብን በማመን ለዚህ ምክር ቤት በእጩነት እንዲቀርቡ ዛሬ ሀሳብ የማቀርባቸው እጩ የቦርድ ሰብሳቢ ሁላችንም ማንነታቸውን የሕግ እውቀታቸውን ብቻ ሳይሆን ለመንግስትም ቢሆን በሰዓተ መንገድ እጅ የማይሰጡ ለሕግ ለስርዓት ጽኑ እምነት ያላቸው እምነት ብቻ ሳይሆን ለዚያ ዋጋ ለመክፈልም ዝግጁ መሆናቸውን በተግባር ለኢትዮጵያ ሕዝብ ያስመሰከሩ እኛም እስካሁን የነበረብንን ክስ ከእናንተ ሰፈር ነው የምታወቅ የሚለውን ክስ የሚቀይርና መላው ኢትዮጵያ የሚያምንበት ተቋም ለመገንባት መንገድ ፈርም ይቀድም ብለን እናስባለን።
የተወካዮች ምክር ቤት አባላት በእጩነት ለቀረቡት ለወይዘሪት ብርቱካን ሚደቅሳ ድምፃቸውን ከመስጠታቸው በፊት ከጠቅላይ ሚኒስትሩ በተሰጠው የማስተዋወቂያ ንግግር ላይ ተጨማሪ ማብራሪያ ጠይቀዋል። እጩዋ ከዚህ በፊት የተቃዋሚ ፓርቲ አባልና መሪ እንደነበሩ በአሁኑ ጊዜ በትክክል ወገናዊ አለመሆናቸው መረጋገጡን ጠይቀዋል። በውጭ አገር ሲኖሩና ሲሰሩ ከመቆየታቸውም አኳያ ይመስላል ዜግነታቸው ኢትዮጵያዊ መሆኑ በትክክል ይታወቃል የሚሉ ጥያቄዎች ተነስተው ነበረ። ጠቅላይ ሚኒስትር አብይ አህመድ ሁሉም ተጣርቶና ተጠናቆ እንደታጩ አረጋግጠዋል። ወይዘሪት ብርቱካን ኢትዮጵያዊት ናቸው። ወይዘሪት ብርቱካን የራሳቸው እምነትና አመለካከት ቢኖራቸውም በሙያቸው ገለልተኛ በመሆን ሕግን ብቻ ተከትለው እንደሚሰሩ እምነት እንዳላቸው ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከተያያዥ ርዕስ ጋር ያቆየናል። ተቋማዊ ሀቀኛና ዲሞክራሲያዊ ምርጫ ለማካሄድ መነሳቱን የጠቅላይ ሚኒስትር አብይ አህመድ መንግስት አስታውቋል። በቀደመው በዕለቱ አብይ ርዕስ የቀረበው የወይዘሮ ብርቱካን ሹመትም ጥናት እየተካሄደበት ካለው የምርጫ ቦርድ የሕግ ማሻሻያ ሂደት ትይዩ የተወሰደ ፖለቲካዊ እርምጃ መሆኑንም ገልጧል። ከጠቅላይ ሚኒስትር ጽህፈት ቤት የተላከለትን መግለጫና በጠቅላይ አቃቤ ሕግ የተዘጋጀውን የምርጫ ቦርድ ሕግ ማሻሻያ ውይይት የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
የጠቅላይ ሚኒስትር አብይ አህመድ የዛሬ ርምጃ አንድን የሥራ ኃላፊ በሌላ ከመተካት የዘለለ ትርጉም ያለው ነው። ጽፈት ቤታቸው ያወጣው መግለጫ ይህንን አንጸባርቋል። ጠቅላይ ሚኒስትሩ ብርቱካን ሚደቅሳን የብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሲያቀርቡ መልእክቱ ግልጽ ነው ይላል የጠቅላይ ሚኒስትር ጽፈት ቤት ለአሜሪካ ድምጽ የላከው መግለጫ። የዛሬው ሹመት መንግስት ለቀጣዩ ምርጫ ነጻና ፍትሃዊ መሆን ከማንም በላይ በቁርጠኝነት እንደሚሰራ ማሳያ ነው ብሏል ይሄው መግለጫ። ምርጫ ቦርድ ነጻና ትክክለኛ ምርጫ በገለልተኝነት እንዲያካሂድና ከማንኛውም ተጽዕኖ ነጻ እንዲሆን በሚያስችል መልኩ እንዲደራጅ የተወሰደ እርምጃ ነው በማለትም አክሏል። ብሔራዊ ምርጫ ቦርድን ነጻና ገለልተኛ አድርጎ የማደራጀቱ ጥረት ግን የቀድሞዋን የተቃዋሚ መሪና ታዋቂ የህግ ባለሙያ በሰብሳቢነት በመሾም ብቻ አላበቃም። ፓርላማው ይህንኑ ሹመት እያጸደቀ በነበረበት ሰዓት በቅርብ ርቀት ላይ በሚገኝ ሆቴል የተከፈተ ስብሰባ ደግሞ ቦርዱን ይበልጥ ገለልተኛ ማድረግ በሚቻልበት መንገድ ላይ እየተወያየ ነበር። በመክፈቻው ላይ ተናግረዋል።
የፌዴራል መራሄ መንግስት በተረጋጋሚ እንደገለጹት መንግስት ታማኒ ሀቀኛና ዲሞክራሲያዊ ምርጫ ለማድረግ በቁርጠኝነት ተነስቷል። ይህን ቁርጠኝነት በተግባር ለማሳየትም የተለያዩ እንቅስቃሴዎች እየተደረጉ ነው። ከነዚህ እንቅስቃሴዎች አንዱ በሕግና ፍትህ አማካሪ ጉባኤ ጥላ የተቋቋመው የዲሞክራሲ ተቋማት የሥራ ቡድን እያደረጋቸው ያሉ ጥናቶች ናቸው። እነዚህ ጥናቶች ተጠናቀው በጥናቶቹ መሠረት ተገቢው የሕግ ማሻሻያ ሲካሄድ የምንፈልገውን አይነት ተአማኒ ሀቀኛና ዲሞክራሲያዊ ምርጫ ለማካሄድ ትልቅ አስተዋጽኦ ያደርጋሉ።
እናም እየተካሄዱ ያሉ ጥናቶችን መነሻ ያደረጉ የሕግ ማሻሻያዎች እንደሚደረጉ ምክትል ጠቅላይ አቃቤ ሕግ ጠቁመዋል። ይህም ሆኖ መንግስት እነዚህ የሕግ ማሻሻያዎች እስኪጠናቀቁ በሚል እጁን አጣጥፎ አለመቀመጡን አስታውሰዋል። በዚህም መሰረት መንግስት የብሔራዊ ምርጫ ቦርድን ተአማኒነትና ብቃት ለመጨመር የሚያግዙ እርምጃዎች እየወሰደ መሆኑን ምሳሌዎችን በመጥቀስ ጠቁመዋል። መንግስት እርምጃዎቹን ለመውሰድ የሕግ ማሻሻያዎቹ እስኪጠናቀቁ የማይጠብቀው ምርጫው እየተቃረበ በመምጣቱ ምክንያት እንደሆነም ዶክተር ጌዶን አብራርተዋል።
እነዚህን የፖለቲካና የአስተዳደር እርምጃዎች የሕግ ማሻሻያው ተጠናቆና በስራ ላይ ከዋለ በኋላ ተግባራዊ ቢደረጉ ኖሮ መልካም ነበር። ሆኖም ቀጣዩ ምርጫ የቀረው ጊዜ በወራት የሚቆጠር መሆኑን ከግምት በማስገባት ከሕግ ማሻሻያ ሂደቱ ትይዩ የፖለቲካና የአስተዳደር ማሻሻያ እርምጃዎችን መውሰድ የግድ አስፈላጊ ሆኖ ከእነዚህ እርምጃዎች አንዱና ዋነኛው የሆነው የብሔራዊ ምርጫ ቦርድ አመራር ለውጥ። ይህ ለውጥ መንግስት ሀቀኛ፣ ታማኒና ዲሞክራሲያዊ ምርጫ ለማድረግ በእርግጥ ቁርጠኝነት እንዳለው ማሳያ ነው። ቃል ለተገባው የምርጫ ሂደቱ ማሻሻያም እንደ ቀብድ ሊቆጠር ይችላል። ለዲሞክራሲ ከባድ ዋጋ የከፈሉ ብርታትና ጽናታቸው እንዲሁም ሙያዊ ብቃታቸው ከፍ ያለ ብዙዎቻችን የምናከብራቸውና በአቅ ላይ እንደማይደራደሩ የምንተማመንባቸውን ሰው የምርጫ ቦርድ መሪ ማድረግ የምንፈልገውን አይነት የዲሞክራሲ ስርዓትና ተቋማት ለመገንባት ወሳኝ እርምጃ ነው።
አስተዳደራዊና ፖለቲካዊ እርምጃዎች ይበልጥ ስር እንዲሰዱ በሕግ መደንገጋቸው አስፈላጊ መሆኑን ያስታወሱት ምክትል ጠቅላይ አቃቤ ሕጉ የዛሬው መድረክ የተዘጋጀው በዚህ መነሻነት መሆኑን ገልጸዋል። ውይይቱን ያዘጋጀው ደግሞ በጠቅላይ አቃቤ ሕግ የተቋቋመውና የተለያዩ ምሁራንን ያቀፈው የሕግና ፍትህ ጉዳዮች አማካሪ ጉባኤ ጽፈት ቤት ነው። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት ዘካሪያስ ቀና ከአማካሪ ጉባኤው አባላት አንዱ ናቸው። ሕገ መንግስቱን ማሻሻል ጊዜ ስለሚጠይቅ ከዚያ በመለስ ያሉ የምርጫ ቦርድ ማሻሻያ ጉዳዮችን ለማጠናቀቅ እየተሞከረ መሆኑን አብራርተዋል።
ምን አይነት አደረጃጀት ይኖረን ነው ዋናው ነገር። ትልቅ ኮምፕሌንት ያለው በቦርዱ ገለልተኝነት ላይ ብዙ ስሞታዎች አሉ፣ ብዙ ቅሬታዎች አሉ። በቦርዱ ላይ ያለው ቅሬታ ደግሞ ምርጫ አስተዳደሩ ላይ። ስለዚህ እንዴት ይደራጅ፣ እንዴት ይዋቀር ነው አሁንም የቀረበው ጽሁፍ። ስለዚሁ ነው የተለያዩ ምርጫዎችን አንስቶ እንዴት እናዋቅረው፣ እንዴት ምንን ከምን አገናኝተን እናዋቅረው፣ ተአማኒ እንዲሆን፣ ገለልተኛ እንዲሆን፣ ነጻ እንዲሆን እንዴት እናድርግ የሚለው ላይ ነው። እሱ ላይ ይሄ ጉባኤ ተወያይቶ ሀሳብ እንዲሰጥ ነው።
ስለዚህ አንዷን ነጠላችሁ ነው የተነጋገራችሁ ያላችሁት፣ ዋነኛ ስሞታ ይቀርብበታል ያላችሁትን
ያለነውን ነው እንጂ ሌሎች ብዙ ገጽታዎች አሉት።
ይሄኛው ቀድሞ እንዲጠናቀቅ ነው ታዲያ የቦርዱ ገለልተኝነት ጉዳይ ቶሎ እንዲፈታ ነው የተፈለገው።
ዋናው እሱ እንዲፈታ ነው የተፈለገው፣ ለሱ ነው የተፈለገው ዛሬ የምክክር ጉባኤ።
ስለዚህ ሌሎቹ ጉዳዮች በሂደት ይታያሉ። ቀድሞ ግን ይሄ ለህዝብ ተወካዮች ምክር ቤት ቀርቦ የሚጸድቅበት ምን ሁኔታ ምናምን ያለው
አይ ይቀጥላል። ግን ይሄንን አብስሎ ምናልባትም ለህዝብ ተወካዮች ምክር ቤትም ቶሎ ፈጥኖ እንዲደርስም ከሚፈለግም ይሄ ጥሩ ነው። ሌሎች ጉዳዮች ግን ተጠናቀው ኮምፕሊት የሆነ የምርጫ ህግ፣ ጥሩ የሚሰራ ፋንክሽናል የሆነ የምርጫ ስርዓት እንዲመሰረት ነው። ሄዶ ሄዶ እንደዛ ነው።
ይሄንን እስቲ ጠቅለል አድርገውና የሚቀጥለው የ2012 ምርጫ የተሻለ ተአማኒነት ባለው ቦርድ እንዲከናወን የሚያስችል ሀሳብ ነው ከዚህ እንዲቀርብ የሚፈለግ ነው።
ህገ መንግስቱ ላይ የተባሉ ነገሮች አሉ። በሌላ በኩል ደግሞ ለውጥ ይፈለጋል። የለውጥ ሀሳቦች አሉ በመድረኩ ላይ በህዝቡ መካከል። ስለዚህ የህገ መንግስቱን ማሻሻሉ ረዥም ጊዜ ሊፈጅ ይችላል።
ይሄኛው በህገ መንግስቱ ማዕቀፍ ውስጥ ነው።
ማዕቀፉ ውስጥ ሆኖ ቦርድ ብሎ ለምሳሌ ህገ መንግስቱ አስቀምጧል።
ስለዚህ ስሙን መቀየር፣ ህገ መንግስቱን ማሻሻል ይጠይቃል። ለምሳሌ ኮሚሽን ይሁን ቢባል
ያው እንደሱ ነው የሚጠይቀውና ይህንን ያገባኛል የሚለው ባለድርሻ አካል ሁሉ ተወያይቶ አንድ ነገር ላይ ስምምነት እንዲደረግና ስሙ አይደለም ዋናው፣ እነማን ናቸው የሚመሩት፣ እነማን ናቸው የሚያስተዳድሩት፣ እነዚህ የሚመሩት እና የሚያስተዳድሩት ገለልተኛ ነጻና ትክክለኛ ፍትሃዊ አመለካከት ያላቸው ሰዎች ናቸው አይደሉም የሚለው ነው። እንደዛ ይመስለኛል።
እዚህ ላይ አንድ ነጥብ ላንሳ። ሶስት ነገሮች እነማን ናቸው ነው ችግር ሲፈጠር የቆየው ወይስ ህጉ ነው ወይስ ፖለቲካዊ ቁርጠኝነቱ በመንግስት በኩል አለመኖሩ ነው የበለጠ ስሞታ ሲያስከትል የነበረው በእርስዎ እምነት? እና ይሄኛውስ በየትኛው ላይ አተኩሮ ነው ለምሳሌ ምክር ሀሳብ የሚያቀርበው?
እንግዲህ ምናልባት ከሁሉም የተውጣጣ ሊሆን ይችላል።
የሶስቱም ስብስብ
ትንሽ ትንሽ ሁሉም አስተዋጽኦ ሊኖራቸው ሊሆን ይችላል። የበለጠ ኦፍኮርስ የፖለቲካ ቁርጠኝነቱ ላይ ሊሆን ይችላል ያለው ሁኔታ። ስለዚህ አሁን ለወጥ ያለ የፖለቲካ ቁርጠኝነትና ሀሳብ እየመጣ ስለሆነ ይሄንን ተጠቅሞ እንዴት እናሻሽለው?
ወራት ብቻ የቀሩት የ2012 አጠቃላይ ምርጫና እየተጣደፉ ያሉ የህግ ማሻሻያ እርምጃዎች። ነገ ከተቃዋሚ ፓርቲ መሪዎች አስተያየት ጋር መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቤኒሻንጉል ጉሙዝ የያሶ ወረዳ ነዋሪዎች በቡድን በታጠቁ ኃይሎች ሰዎች በጅምላ እየተገደሉ ነው ሲሉ ገለጹ። ከአንድ ቤተሰብ እስከ 8 የተገደሉበት መሆኑን የተናገሩት ነዋሪዎች ችግሩ አሳሳቢ መሆኑን ገልጸዋል። የቤኒሻንጉል ጉሙዝ አስተዳደር ስለ ጉዳዩ ምንም አለመስማቱን ቢገልጽም የኦሮሚያ ክልል መንግስት መረጃው እንዳለውና እያጣራ መሆኑን ገልጿል። ሙክታር ጀማል ዝርዝር አለው።
በቤኒሻንጉል ጉሙዝ ከማሺ ዞን ከሁለት ወር በፊት በተለያየ ግጭትና ዜጎችን ማፈናቀል የጀመረው አለመረጋጋት አሁን ወደ ቡድን ዘመቻና ሰዎችን በጅምላ እስከ መግደል እየደረሰ ነው ሲሉ በዞኑ ያሶ ወረዳ ነዋሪዎች እየገለጹ ይገኛሉ። የሟቾችን ቁጥር በተመለከተ አሃዙ በውል የማይታወቅ መሆኑን የገለጹት ነዋሪዎቹ ከአንድ ቤተሰብ እስከ 8 ሰው የተገደለበት እንዳለም ለአሜሪካ ድምፅ የገለጹት ሰው ተናግረዋል። ነዋሪዎች እንደሚናገሩት ግድያውን የሚፈጽሙ ከነዋሪዎች እስከ ታጣቂዎች በመሳሪያ የታገዙ መሆናቸውንም ተናግረዋል። ይህንን በተመለከተ የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ ጉዳዩን በተመለከተ ይህንን ለአሜሪካ ድምፅ ተናግረዋል። ከዚህ ቀደም የነበረው ግጭት አሁንም አልቆመም ቀጥሏል። እንደ ትልቅ ጉዳይ ሲነሳ የነበረው ጥያቄ ደግሞ መንገድ አልተከፈተልንም ተዘግቷል ነው። ሆኖም አንዳንድ ሰዎች ግጭት ማንሳታቸው የማይቀር ነገር ነው። ነገር ግን አሁን የተባለውን ሰዎችና ጉዳይ ምንም የማውቀው መረጃ የለኝም።
አማወራም መቃሳ አንድ ኦፍቴ ከናል
ከዚህም በመቀጠል ጉዳዩን ለማጣራት ወደ ቤኒሻንጉል ጉሙዝ ከማሺ ዞን ያሶ ወረዳ አስተዳደር ስልክ ደወልኩኝ። የወረዳው አስተዳደር አቶ ፍቃዴ ጨፌ ስሜን ጠቅሼ ከአሜሪካ ድምፅ መደወሌን ስነግራቸው ስልካቸውን ዘጉብኝ። ቀጥዬ የወረዳው ፖሊስ አዛዥ ኮማንደር ጅራታ ጋር ደወልኩኝ። እሳቸውም መልሼ እንድደውል ቀጥረውኝ ደግሜ ብሞክርም ስልካቸውን አያነሱም። ጉዳዩ እየተባባሰ መሆኑን በተለይ በምስራቅ ኦሮሚያ አዋሳኝ የሆነ ቤኒሻንጉል ጉሙዝ የሁለቱን ማህበረሰብ አብሮ መኖር እያሻከረና ወደ ባሰ አደጋ እያካሄደ ነው። ለዚህ መንግስት ምን ያደረገ ነው ሲሉ ዛሬ በተሰበሰበው በኢትዮጵያ ህዝብ ተወካዮች ምክር ቤት ከምክር ቤቱ አባሎች ይህ ጥያቄ ቀርቧል።
ምዕራብ ወለጋ በምዕራብ ወለጋ በበንሻንጉል አካባቢ እግረ መንገደን መሪ በተገኘበት ነውና ጥያቄ የምነሳው ዛሬም ቢሆን ሞትና መፈናቀል ያልቆመበት ከመነሲቡ ግንቢ መነሲቡ ወረዳ ሃሮሊሙ ዛሬም ድረስ ሰዎች ሞቶ መምራን በአሰቃቂ ሁኔታ ሞቶ ህዝብም ከቀዩና ከዱሮ እየተፈናቀለ ያለበት ሁኔታ ስላለ የህዝቦች ከጊዜ ጊዜ መፈናቀልና ንብረት ይያላቸው ቤት ይያላቸው ተፈናቅለው አሁንም ሞቱ ያልቆሙ ስለሆነ ይሄንን ሁኔታ በሚመለከት የፌደራል መንግስት እንዲህ አይነት ግጭቶች ሲከሰቱ የማስከበር ኃላፊነት ያለው በመሆኑ ለህዝቡና ይሄንን አፍራሽ ተልዕኮ ለሚፈጽሙ አካላት የሚያስተላልፉት መልእክት ካለ ለማለት ነው። አመሰግናለሁ።
ችግሩን በተመለከተ መንግስት እያጤነ መሆኑን የተናገሩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣንን በመሳሪያ ኃይል የመያዝ አባዜና መጥፎ ባህል ለግጭትና በጥብጥ ትልቅ ምክንያት መሆኑን ተናግረው ዜጎች ለዲሞክራሲ መስፈንና የሰው ልጅ መብት መከበር ብዙ ሲለፉ እንደነበሩም ተናግረዋል።
አሁን ያለንበት እዚያም እዚህም የሚያጋጥሙ ችግሮች በተባበረ ክንድ ተሻግረን ጠንካራ ልማት ያለባት ሰላም ያለባት ዲሞክራሲ ጎልባት ኢትዮጵያን እንገነባለን የሚል እምነትና ተስፋ ይዘን ነው እየሰራን ያለነው። ይሄም እንደሚሆን ጥርጣሬ የለኝም። መላው ኢትዮጵያ ህዝብ የሚፈልገው የሚሻው የሚታገልለት ይሄ ስለሆነ ይሄን እንደምናሳካ እምነት የላቀም።
በቤኒሻንጉል ጉሙዝ ከማሺ ዞን ያሶ ወረዳ በደረሰው ችግር በብዛት የኦሮሚያ ብሔራዊ ክልላዊ መንግስት ነዋሪዎች መሞታቸው ነው የተገለጸው። ይህንን በተመለከተ የቢሮ ምክትል ኃላፊ አቶ ኑሬ ቀመር እንደገለጹት በአካባቢው የሰዎች መሞትን መረጃ መስማታቸውንና የጉዳዩን ምንጭ ለማወቅ እየተሰራ መሆኑን ተናግረዋል። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። አድማጮች ወደ መጨረሻው የመጽሔቱ ርዕስ ነው የምንሻገረው። ካለፈው ህዳር 2 እስከ 7 ቀን ድረስ በነበረው በሞያሌ በደረሰው ጥቃት ቤታቸው የተቃጠለባቸው የከተማዋ ነዋሪዎች ድጋፍ አጥተው እየተቸገሩ ነው ይላል። ነዋሪዎቹ ከመንግስት አካላት መጥተው ያነጋገሯቸው ያለመኖራቸውንም ለአሜሪካ ድምጽ ገልጠዋል። የኦሮሚያ አደጋ መከላከል ኮሚሽን ለተጎጂዎቹ በሳምንት ውስጥ እርዳታ ለማድረስ እየሰራ መሆኑን ይናገራል። ዘጋቢያችን ዳዊት እጅጉ ገልሞ ተከታዩን አጠናቅሯል።
በቅርቡ የክልል አምስት ታጣቂዎች በሞያሌ በፈጸሙት ጥቃት በመቶ ሺዎች የሚቆጠሩ ነዋሪዎች ከቤታቸው ተፈናቅለዋል። ተፈናቃዮቹ በሞያሌ ወረዳ በተለያዩ ቦታዎች እንዲሁም በኬንያ ተጠልለው እንዳሉ ነው የተነገረው። በሞያሌ ወረዳ ሞያሌ ሆስፒታል አካባቢ ተጠልለው የሚገኙ ተፈናቃዮች ለሳምንት ያለምንም ድጋፍ መቆየታቸውን ይናገራሉ። ቀበሌ ያለኬ ቤታቸው ስለተቃጠለ ከ11 የቤተሰብ አባል ጋር ሞያሌ ሆስፒታል አካባቢ ሜዳ ላይ እንዳሉ ትናገራለች። ሌላ ያናገርኳት ተፈናቃይ ነሲቦ ትባላለች። የአምስት ልጆች እናት ነች።
ለሚያች በቀሉ ለሜዱ ጎንጨ ጃረና ማቹምጅር
በጣም ብዙ ሰው ነው ያለው። አሁን በእጃችን ባለን ትንሽ ገንዘብ ራሳችንን እየደጎምን ነው። እሱም ሊያልቅብን ነው። ማንም እርዳታ ያደረገልን የለም። አንድ ቀን ሰዎች መጥተው አናግረውን ሄዱ። ከዚያ ማንም ተመልሶ አልመጣም። እኛ መሄጃ የለንም። ቤታችን ተቃጥሏል። ወደፊት ምን እንደምንሆንም አናውቅም።
ከ12 የሞያሌ ወረዳ ቀበሌዎች የተፈናቀሉ ነዋሪዎች በወረዳው በተለያዩ ቦታዎች በጋራ ሰፍረው ያሉ ሲሆን ሌሎች ደግሞ ወደ ኬንያ ድንበር ተሻግረው እንዳሉ ነው የሞያሌ ወረዳ አስተዳደር ያስታወቀው። አቶ ባገጃ ሙርጌ የወረዳው አስተዳዳሪ ናቸው።
የተፈናቃዮቹን ሁኔታ መከታተል በጣም አዳጋች ሆኖብናል። ምክንያቱም የኬንያን ድንበር ዘልቀው ራቅ ካለ ስፍራ ነው ሰፍረው የሚገኙት። ይሁንና ግን ኮሚቴ አዋቅረን ሰዎቹ ያሉበትን ሁኔታ እንዲያጠኑ በማድረግ ላይ ነን።
አቶ ባገጃ በሞያሌ ሆስፒታል አካባቢ ሰፍሮ ድጋፍ እየጠየቁ ስላሉ ተፈናቃዮች ተጠይቀው ቀጣዩን መልሰዋል።
ያዋቀርነው ኮሚቴ በጊዜው ሄዶ እየጎበኛቸው ነው። አስፈላጊ ድጋፍ እንዲያገኙ የመለየት ስራም እየተሰራ ነው። በእጃችን ባለን ነገር እረዳቸዋለን። መጠለያ፣ ምግብና ሌሎችም አስፈላጊ ቁሳቁሶችን ለማሟላት እንጥራለን። በእጃችን ላይ ያለ ለአደጋ ጊዜ ደራሽ እርዳታ በሙሉ ለመስጠት የመለየቱን ስራ እየሰራን እንገኛለን። ይህም ብዙ ቀን አይፈጅም። በሁለት ቀናት ውስጥ እንደርስላቸዋለን ብለን እናምናለን። ከዞኑ አስተዳደር የደረሰን ድጋፍ ስላለ እሱንም ጨምረን እንሰጣቸዋለን።
አቶ ቦሩ ሁቃ የሞያሌ ወረዳ ጤና ጥበቃ ቢሮ ኃላፊ ናቸው። ወደ ጎረቤት ኬንያ የተሰደዱ ተፈናቃዮች ሶማሬና ሴሲ በመባሉ ቦታዎች ሰፍረው እንዳሉ ተናግረዋል። ሞያሌ ውስጥ ተለካቢ ተጠልለው ስላሉ ተፈናቃዮች ተጠይቀው ቀጣውን መልሰዋል። አቶ ቦሩ
ናኖ ስታላ እንደ ዱባብ ኩባታኒ ጅሩ ባይና ጋርናማ
ከሆስፒታሉ ጀርባ ነው ተጠልለው የሚገኙት። ብዛታቸውም ወደ 25,000 የሚደርስ ነው። ቤተሰብ ያላቸው የሚያጠቡ እናቶችና ሕፃናትም ይገኙባቸዋል። ብዙዎቻቸው መጠለያ ስለሌላቸው በችግር ላይ ነው ያሉት። ቢሮአችን ለተፈናቀሉ ሰዎች የጤና ባለሙያ መድቦ ክትትል እንዲያገኙ እያደረገ ነው። የምግብ እጥረት ለደረሰባቸውም ኃይል ሰጪ ምግብና መድኃኒት እንዲሰጣቸው ጠይቀን በመጠባበቅ ላይ እንገኛለን።
አቶ ቦሩ ተፈናቃዮቹ ተገቢውን ድጋፍ እንዲያገኙ ብንጠይቅም እስካሁን የቀረበው እርዳታ አለመኖሩን አክለው ተናግረዋል። በሞያሌ ውስጥ ተለካቢ ሰፍሮ ያሉ ተፈናቃዮች በቦታው ከተጠለሉ ሳምንት እንዳለፋቸው ነው የሚናገሩት። ለተፈናቃዮቹ አስፈላጊውን እርዳታ የማቅረብ ኃላፊነት የነበረበት የኦሮሚያ አደጋ መከላከል ኮሚሽን ነው። የኮሚሽኑ ምክትል ኃላፊ አቶ ገረመው ሊቃ ስለ ጉዳዩ ተጠይቀዋል።
አሁን ሙሉ ሪፖርት አልቀረበልንም። ነገር ግን በቅርቡ ከተለያዩ ቀበሌዎች ሰዎች ተፈናቅለው እንደሚገኙና ተጨማሪ እርዳታም እንደሚያስፈልጋቸው ገልጸውልናል። እኛም የፌዴራል መንግስቱን ጠይቀን እርዳታው ወደ ቦታው እንዲጓዝ እያደረግን እንገኛለን። በአሁኑ ሰዓት ተፈናቅለው የሚገኙትን ሰዎች አስመልክቶም የአቤሉ ላይ ያለው ቢሮአችንም ተጨማሪ ሪፖርት አድርሶናል። እሱንም አካተን ተጨማሪ እርዳታ በመላክ ላይ ነን። በኦሮሚያ ክልል ውስጥ ባለው የጸጥታ ችግር ሳቢያ በተለይ ካለፈው ዓመት ወዲህ በተለያዩ አካባቢዎች ብዙ አደጋዎች ደርሰዋል። አሁን ያሉን ተሽከርካሪዎች በምስራቅና ምዕራብ ወለጋ ለተፈጠረው ችግር የምግብ እርዳታ በማድረስ ላይ ናቸው። እነኚሁ ተሽከርካሪዎች በቅርቡም ተመልሰው በሳምንት ውስጥ በሞያሌ ተፈናቅለው ለሚገኙ የሰብአዊ ድጋፍ እርዳታ ለማድረስ ይሰማራሉ።
አቶ ገረመው የፌደራል መንግስት የተጠየቀውን ድጋፍ እያቀረበ መሆኑን ተናግረዋል። መንግስት ባልደረሰባቸው አካባቢዎችም የአካባቢው ነዋሪዎች ተፈናቃዮችን በመደገፍ ኮሚሽኑን እያገዙ መሆናቸውንም አክለው ገልጸዋል። ቤታቸው ተቃጥሎባቸው ሜዳ ላይ ያሉት ወደፊት ምን አይነት እርዳታ ይደረግላቸዋል ተብለው ተጠይቀው ሊደረግ ያለው እርዳታ ያንን እንደሚያካትት ነው የገለጹት። አቶ ገረመው የኦሮሚያ አደጋ መከላከል ኮሚሽን እንዳስታወቀው በቦረና ዞን ብቻ ከ200,000 በላይ ተፈናቃዮች ይገኛሉ። ይህ በእንዲህ እንዳለ በሞያሌ የተከሰተውን የጸጥታ ቀውስ አስመልክተው የኦሮሚያ ክልል ምክትል ፕሬዚዳንት ጠይባ ሐሰን እና የክልሉ የደህንነት ቢሮ ኃላፊ ከማል ገልቹ ከሁለቱ ክልል ነዋሪዎችና አመራሮች ጋር ውይይት ማድረጋቸው ታውቋል። የኦሮሚያ ደህንነት ቢሮ ምክትል ኃላፊ አቶ ኑሮ ቀመር ውይይቱ በአካባቢው ሰላም ስለማውረድ መሆኑን ለአሜሪካ ድምፅ ተናግረዋል። ውይይቱ አሁንም በመካሄድ ላይ ሲሆን ሲጠናቀቅ ውጤቱ ለሕዝብ ይፋ እንደሚደረግ ነው አቶ ኑሬ የገለጹት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች፣ አሁን ወደ ዕለቱ ልዩ ዝግጅት ነው የምናልፈው። የምስጋና ቀን በመቶ ሚሊዮኖች የሚቆጠሩ አሜሪካውያን እያከበሩት ነው። ይህ ዓመታዊ ክብረ በዓል ነው። በስደት ወዲህ ወደ ዩናይት ስቴትስ መጥተው አገራቸው ባህሉን ባህላቸው ያደረጉትን የሌሎች አገር ተወላጆች እንደሚያደርጉት ሁሉ ከአገራቸው ውጭ የሚኖሩ አሜሪካውያንም በያሉበት ከሚያከብሯቸው ታላላቅ ክብረ በዓላትም አንዱ ነው። በየዓመቱ ህዳር በገባ በአራተኛው ሐሙስ በታሪክም የዓመቱን በረከቶችና ትሩፋቶች በማወደስ የሚከበረው ይህ የምስጋና ቀን ስለ ዕለቱ በተዜመ አንድ ዜማ ነው ዕለቱን አስመልክቶ ወደ ተቀናበሩ ዝግጅቶች የምንሻገረው።
Grateful for each hand we hold gathered round this table. From far and near we travel home, blessed that we are here.
ስለ ቡቃያው፣ ስለ ሆነልን በጎ ሁሉ፣ ስለ ተደረገልንም መልካም ተግባር፣ ስላለን ካብትና ስለ ታደልነው ጸጋ ምስጋና እናቀርባለን። ክብር ይሁን፣ ፌሽታ ይሁን ይላሉ በዩናይትድ ስቴትስ፣ በካናዳ፣ በካሪቢያን፣ በላይቤሪያ፣ በጀርመን፣ በጃፓን ያሉ ሁሉ። በእርግጥ የልባቸውን ምስጋና ለአምላክም ለቤተሰቦቻቸው ለወዳጆቻቸውና በአጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ የማዕድና የጥጋብ ዕለት የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ኅዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው ለኢትዮጵያውያን። በእርግጥ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሠራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ 400 ሳጥኖችን አድርሰዋል ለዘንድሮ አውድ ዓመት።
We're celebrating this giving of thanks here at Thanksgiving by providing a holiday.
የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይን ጠጅ አምራቾች የተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን።
ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዲየር ጀነራል ኤረን ዲን።
Thanksgiving baskets represent the opportunity for you to bring your families closer together.
የምስጋና ቀን ቅርጫቶች ማለት ቤተሰብ ተሰባሰበ ማለት ናቸው። ቤተሰብ ምግቡን አብሮ እንዲቋደስ፣ ወሬውን ፍቅሩን እንዲጋራ፣ ምስጋናና ቅርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው።
የምስጋና ቀን ቅርጫቶች ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬይቱ አሜሪካ የያኔ ባለቤቶች ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና ይህች ተርኪ የየጠረጴዛው ጌጥ የየቄራውም ሥራ ነች ለምስጋና ቀን። ይሁን እንጂ ለዩናይትድ ስቴትስ 11ኛው ፕሬዚደንት አብርሃም ሊንከን ምስጋና ይግባቸውና ሳትላትቀርም ተርኪ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምህረት ምክንያት ከእርሳቸው በኋላ የመጡ ፕሬዚደንቶች ሁሉ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምህረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ። ዘንድሮም በዚያው ልማድ መሠረት ፕሬዚደንት ዶናልድ ትራምፕ ከትናንት በስቲያ ለዋይት ሐውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ሥልጣንና ችሎታ ምህረት ቸረው ሸኝተዋታል። የንግግራቸው ነገር ግን ሰሞኑን የተካሄደውን የአማካይ ዘመን ምርጫ ፖለቲካ ፖለቲካ ይሸታል።
Unfortunately, carrots refused to concede.
በሚያሳዝን ሁኔታ አሉ ትራምፕ
and demanded a recount and we're still fighting with carrots.
በሚያሳዝን ሁኔታ ካሮቶች ይጃል ሰጡም እንዲያውም በድጋሚ ቆጠራ ጠየቁ። ከካሮቶች ጋር እስካሁን እየተፋለምን እንገኛለን። እነሆም ካሮቶች ይህንን ሳረዳችሁ በሐዘን ነው። ውጤቱ አልተለወጠም። ይሄ ለካሮቶች ጥሩ ዜና አይደለም።
ለነገሩ ካሮት ለተርኪዋ ማጣፈጫና ማሸጊያ እንደዋና ከሚባሉ ግብአቶች መካከል ነው። በምርጫው ፍሎሪዳ ላይ በተደረገው ድጋሚ የድምጽ ቆጠራ ሪፐብሊካኑ እጩ ለሕግ መወሰኛ ምክር ቤት ማለፋቸውን አረጋግጠዋል። ስለ አሜሪካ የምስጋና ቀን ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ በአይነ ሕሊናዋ ያፈጠጠችው ጽዮን ግርማ ግን ከአንድ ሞቅ ያለ ቤተሰብ ጋር ስልክ ላይ ሆና ከባለ ምህረቷ ተርኪ ጋር እያባረረችኝ ነው። ጽዮን ወደ አንቺ ላምራ። ሃፒ ታንክስ ጊቪንግ።
Grateful for each hand we hold gathered round.
ወደ ዩናይትድ ስቴትስ የሚመጡም ኢትዮጵያውያን የራሳቸው አድርገው ከተቀበሏቸውና ከሚደሰቱባቸው በዓሎች አንዱ ታንክስጊቪንግ ዴይ ወይም የምስጋና በዓል ነው። ለአውደ አመቱ ለእርድ የሚዘጋጀው ደግሞ ተርኪ ነው። ይህንን በዓል ኢትዮጵያውያን እንዴት ያከብሩታል? አንድ ቤተሰብ ጋብዣለሁ። የስልክ መስመር ላይ ነው ያሉት። ራሳችሁን አስተዋውቁን።
አመሰግናለሁ። መሀሌ ብርሃኑ አበራ።
እኔም ፋሲካ ድሬስ እባላለሁ።
እንግዲህ ሁለታችሁ ባለትዳሮች ናችሁ፣ መሀሌትና ፋሲካ። ምን ያህል ጊዜ ሆናችሁ ዩናይትድ ስቴትስ ከመጣችሁ? ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? ልጆችስ አሏችሁ ወይ?
እኔ እዚህ ሀገር ከመጣሁ ወደ 14 ዓመት ሆኖኛል። ፋሲክ ደግሞ ከመጣ 10-11 ዓመቱ ይሆናል። 2 ዓመት በትዳር ቆይተናል። አንድ ልጅ አለ፣ 9 ወሯ ነው አሁን።
ስለዚህ ሁለታችሁም በተቀራራቢ ጊዜ ነው የመጣችሁት። እስቲ ፋሲካ፣ ለምንድን ነው ይሄንን በዓል እንደ በዓል አድርጋችሁ የተቀበላችሁበት ምክንያት?
እሺ፣ አመሰግናለሁ። በዓሉን ለማክበር የተቀበል ነው አንደኛ ያው ከምስጋናነቱ አንጻር እንዴት ነው በላይፍሽ ላይ ያው ብዙ ውጣ ውረድ አለ እና ያንን አልፈሽ በየአመቱ ማመስገንን ስለሆነ ያው ከእምነታችንም ምንም ያው እንዴት ነው እዚህ ሀገር አንዳንድ ባህሎች ከሃይማኖትነት እንትናቸው ቢወጡም ግን ማመስገን ከሚለው አንጻር በተቻለሽ መጠን ግሬትፉልነትሽን እንትን ለማለት እና ልጆቻችን ደግሞ ነገ እዚህ ሀገርም ሲያድጉ ምንም ቢሆን የሚኖሩት እዚህ ስለሆነ የኢትዮጵያንም ባህል ማስተማር እንዳለብን ሁሉ የዚህንም ሀገር ባህል እያወቁት ቢሄዱ ሲያድጉ ከዚህ ሀገር ልጆች ጋር አብረው ትምህርት ቤትም በማንኛውም ነገር ላይ ባይተዋር እንዳይሆኑ ከሚልም አስተሳሰብ ነው።
ማለት እንግዲህ በእርግጥ ከ10 ዓመት በላይ ሆኖኛል ብለሻል እና ታንክስጊቪንግን ወይም የምስጋና በዓልን መጀመሪያ ላይ እንደመጣሽ ስታቂው እንደሚከበር ይሄ በዓል እንዴት ተቀበልሹ?
መጀመሪያ ላይ እንደመጣው አዲስ ባህል ነው። ስለዚህ እንዴት እንደሆነ አንደርስታንድ ከማድረጊ በፊት በደንብ አልገባኝም ነበር። ወይ ምን እንደሚያደርጉ አላወኩኝም ነበር። ግን ዋናው አይዲያውን
ሀሳቡን
በኋላ ተብሎ እንደሚከበር ቤተሰብ የሚገናኝበት ነው። የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በኩል ነው ሌላ ነገር የምንጠይቀው እና ይሄ የምስጋና በዓል በመሆኑና ሁሉም ሰው የሚሰበሰብበት ሁሉም ሰው ስለተደረገለት የሚያስብበት አብሮ የሚበላበት በዓል ስለሆነ በጣም በደስታና እንዴት ነው ሚኒንግፉል በሆነ መንገድ ነው የተቀበልኩት።
እንግዲህ በዚህ በዓል ላይ አብሮ መብላት አብሮ መጠጣት በጋራ ማሳለፍ አለው እና ከሚበሉት ነገሮች አንዱ ኢትዮጵያ ለምሳሌ አንደኛው በዚህ ጋር ተመሳሳይ በዓል የሆነው አብሮ በመብላት አብሮ ቤተሰብ በመሰብሰብ የፋሲካ በዓል ተጠቃሽ ነው እና በፋሲካ በዓል ላይ ዶሮ ይታረዳል። ያው ዶሮ የማይቀር ነገር ተደርጎ ይታያል። በዚህ በዓል ደግሞ ተርኪ ነው የሚታረደው። በዓሉን የምስጋና በዓልነቱን እንደዚህ አሁን እንደነገራችሁኝ ደስ ብሏችሁ ስትቀበሉት የምግቡንስ ነገር በዛው በዓል ተርኪውን ነው የምትሰሩት ፋሲካ?
አዎ፣ ከእምነት አንጻር አሁን ተርኪ ማይበላም ይባላል። እምነቱ ላይ ብዙም የማያጠነክር ሰው ደግሞ የሚበላም አለ እና አሁን እኛም ለማይበላውም ሰው ዶሮ እናዘጋጅና ለሚበላው ደግሞ ተርኪ አድርገን ሁለቱንም ነው የምናዘጋጀው።
ማለት ቻልሽው ተርኪ ዝግጅቱን? እንግዲህ አብረው ደግሞ የሚቀርቡ ምግቦች አሉ፣ እሱን ቻልሽው?
ኦፍኮርስ ማለት በቴክኖሎጂ ያለ አገር ነው። ሌላም ቦታ ቴክኖሎጂ አለና ያው ዩቲዩብ ላይ በመሄድ ጓደኞች በመጠየቅ ኦልሬዲ ይሄን ኤክስፒሪየንስ ያላቸውን በመጠየቅ ብዙም ከዶሮ አይለይም። ስለዚህ ቀላል ነው፣ ይሄን ያህል የሚከብድ ነገር አይደለም። ብቻ ትንሽ ዝግጅት ይጠይቃል፣ ቅድሚያ ማሰብን ይጠይቃል ነው። ከፍሪጅ አውጥተሽ ወዲያው የምትሰሪው ነገር አይደለም። እንደገና አብሮት የሚመጡም ነገሮች አሉ ነው። ይሄን ሁሉ ዩቲዩብ ላይ በመሄድ እንደዚህ በደንብ የሚችሉ ሰዎችን በመጠየቅ እና ትንሽ ነው ካፕል ኦፍ ታይምስ በትክክል ላይ ሰራ ይችላል ግን የሆነ ጊዜ ላይ ትለምጃዋለሽ፣ ታውቂዋለሽ እና በዛ መንገድ ነው ያው የተቀበልኩት። በፋሲካ ደግሞ ሌላው ነገር እንዳለ ነው ይሄ እንዳለ ሀገሩ የተለያዩ አይነት ሰዎች ያሉበት ሀገር ነው። የተለያዩ አይነት አመለካከት ያላቸውን እና ኦልሶ የሚያሳየው ነው ተቻችሎ መኖር የሚለውን ነው። ተርኪ መብላት ለሚፈልግ ተርኪ ይሰራል፣ ለማይፈልጉት ደግሞ ችክንን በሳይድ እንሰራለን፣ እንጀራም አለ። ስለዚህ ሁሉንም ነገር ኢትዮጵያዊ ባህላችንም የዚህንም ሀገር ባህል አዋህደን ያው አንድ ላይ ለመሰብሰብ የሚለውን አይዲያ ነው።
በእርግጥ እናንተ 9 ወር ልጅ እንዳላችሁ ነግራችሁኛል፣ ግን ደግሞ ከሌሎች ቤተሰቦች ጋር ተሰብስባችሁ ነው አንድ ላይ የምታከብሩት እና ለፋሲካ ነው ይህን ጥያቄ። እዚህ ሀገር የተወለዱ ልጆች መጥተው አሁን ማህሌት ያለቻቸውን ተርኪውን ከዛ ላው ላይ ዶሮ ትጨምሩበታላችሁ፣ እንጀራ አለው ቀላቅላችሁ ነው የምታቀርቡት እና እንደዚህ ሲቀላቀል የባህል መቀላቀሉ ነገር ምቾት አይነሳቸውም? እዚህ ሀገር ተወልደው የሚያድጉ ልጆች
አሁን ለምሳሌ እኛውም በብዛት ከእህቴ ቤተሰብ ጋር ነው አብረን የምናከብረው። ጓደኞችም ይመጣሉ። አሁን እነሱ ልጆቹ እዚህ ስላደጉ ተርኪውንም ምግብ ይበላሉ፣ ዶሮም ላይ ምንም ችግር የለባቸውም። ለትልልቁ ሰው ደግሞ እዚህ እንትን ለማይለው አሁን እኛ ተርኪውንና ዶሮም ብናዘጋጅም እቴ ደግሞ ክትፎ፣ እንጀራ እንደዚህ አይነት ነገሮች ማርጋ ሁሉም የፈለገውን ይበላልና ለልጆቹም ሁለቱንም እያዩ ማደጋቸው ብዙም የባህል ግጭትም እንዲያውም ለሁለቱም አዌር ኦፍ ሆኖ ነው የሚያድጉት። እና ያውን የዚህ ሀገርንም ባህል ሲያዩ እኛም ባህል እንዳለን ደግሞ በዛው ይረዱታል። እና ምንም እንትን የለውም። እንዲያውም በጥሩ ጥሩ ፓርቱ ነው። ለዛም ነው የምናከብረው ባህሉ ነው።
ማህሌትና ፋሲካ በጣም እናመሰግናለን ለሰጣችሁን ማብራሪያ። መልካም የምስጋና በዓል፣ መልካም የምግብ የደስታ የመጫወቻ ቀን ይሁንላችሁ።
አዎ ለሁላችን
ቴንክ በጣም እናመሰግናለን።
ለሁላችን መልካም በዓል።
For each hand we hold gathered round this
በዓሉን ለምታከብሩ አድማጮቻችን በሙሉ በድጋሚ መልካም የምስጋና ቀን ላለን አድማጮች አሁን ወደ ኢትዮጵያ ጉዳይ ነው የምንመለሰው። ውይይት
ባለፈው ቅዳሜ የተጀመረ ውይይት ነው። የኢትዮጵያ የፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የውይይት ርዕሱ ነው። ሰሞነኛውን አበይት የፖለቲካ ጉዳዮች ምንነትና አንድምታ በመዳሰስ የተደረደረው ውይይት የነገይቱን ኢትዮጵያ መዳረሻ መሰረቶችና ከዚያ የሚያደርሱ ጎዳናዎች ጠበቅ አድርጎ ይመረምራል። በሂደቱ የሚታዩትን ፈተናዎችም ይቃኛል። ተወያዮች በዚሁ በዩናይትድ ስቴትስ የኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ፣ ከስቶክሆልም ስዊድን የዋዜማው ሬዲዮ መስፍን ነጋሽ፣ እንዲሁም በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ውይይት መጨረሻ ከቀረበው ጥያቄ ይነሳል።
ሌሎች አስገዳጅ ሁኔታዎችስ ምናልባት እዚህ ሁኔታ ላይ ተጽዕኖ አድርገው ይሆን? ድንገተኛ የኃይል ሚዛንን ለማዛባት የሚሞክሩ ሌሎች ግፊቶች፣ የመንግስቱን አቅም የተዳከመ አስመስለው ያሳያሉ የተባሉ በቅርብ ሰሞናት የሚሆኑትን ጨምሮ ጠንከር ባለ መንገድ እንዲካሄድ ቅድም በምትለው አይነት ማጣራትና ጊዜ ወስዶ የሚደረገው አሁን ጊዜ አልተወሰደበትም ለማለት አይደለም፣ ታዩ የተባሉ ቀደም ብሎ የነቀሳቸዋቸውን ችግሮች ጎልተው እንዲታዩ አድርገው ይሆን የሚለውን ጥያቄ ብንመለከት።
እውነት ነው፣ በግል ባለኝም መረጃ ባለፉት ጥቂት ሳምንታት በተለይ የነበረው የፖለቲካ መሳሳብ በራሱ በኢህአዴግ ውስጥ ያለው ለዚህ ውሳኔ መፋጠን አስተዋጽኦ ሳያደርግ እንዳልቀረ የሚጠቁም መረጃ አለኝ እና እውነት ነው ቅድም የፖለቲካና የፍትሁ ጉዳይ እየተቻቻለ እየተሳሳበ እንደሚሄድ መዘንጋት የለብንም ያልኩት እና እውነት ነው። ገፋፊ ምክንያቶችም ነበሩ። መንግስት አሁንም የህግ የማስከበር ትዕዛዞችን የመስጠትና የማስፈጸም አቅም እንዳለው ማሳየት ያለበት ሁኔታ እንዲያሳይ እንደተገፋፋ ይሰማኛል። እንደዛ የሚል መረጃ አለኝ።
መልካም
ሊሆን ይችላል።
ሄኖክ እድሉ ልስጥ፣ ሌላ ጥያቄ ሳላስከትል።
እሺ፣ ፕሮፌሰር መሳይ እና መስፍን ያሉት ነገር ላይ አንድ ነገር መጨመር ፈልጌ ነው። ትክክል ነው። አሁን ካለንበት በጣም አስቸጋሪ እና አሳሳቢ ሁኔታ አንጻር የፍትህ ጥያቄ በግሌ ነኝ እንደ ዜጋ በግሌ ምንም እንዳልደረስበት ሰው እንዲሁ የሀገሩ ጉዳይ ያገባኛል ብለው እንደሚያስብ ሰው ሽግግሩ ቀጥሎ ቢሳካ እመርጣለሁ። የተወሰኑ ሰዎች መጠየቅ ያለባቸው ሰዎች ሳይጠየቁ ቀርተው እንደ ምርጫ ከቀረበልኝ ግን ይሄ የሌሎች ዜጎች ምርጫ አይመስለኝም፣ ወይም የአብዛኞቻችን ውሳኔ አይመስለኝም። ቢያንስ በመርህ ደረጃ ውጤቱን ከማሰብ አንጻር ትክክል ነው፣ እስማማለሁ በእሱ። ግን ማን ነው ለማን ይቅርታ የሚሰጠው የሚለውን ነው እንግዲህ። በይቅርታ ነው የሚታለፈው ማለት ነው ይሄ ነገር፣ ወይ ዝም ተብሎ ነው የሚታለፈው? እና በቀጥታ በደሉ የተፈጸመባቸው ሰዎች ይሄ መብት ያላቸው ከእሱ አንጻርም መታየት አለበት። እንደ ዜጋ አይ አብዛኞቻችን እንደዛ ስለምናስብ ምናልባት እንደዚህ የተበደሉ የደረሰባቸውም በቀጥታ ብዙተኛ ግፍ የተፈጸመባቸውም ሰዎች ቢሆኑ ሊስማሙበት ይችላሉ። ግን ውሳኔው መሆን ያለበት የእነሱ ነው ቢያንስ በመርህ ደረጃ እና የሀገሪቱ ያለችበትን በጣም አሳሳቢ ሁኔታ ግምት ውስጥ ካለማስገባት እና እንዲሁ በቃ የግድ አንድ ነገር መፈጸም አለበት ከሚል ግትርነት ሳይሆን እንደዛ ያልኩት ይሄ ነገርም መታሰብ አለበት እና
የፖለቲካ ውሳኔዎችን በብዛት አሉ ለማለት ያህል ነው። እሱን ለማለት ነው።
መልካም። ቢያንስ ጀመር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስና አንሳ ታዊ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችን ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው፣ ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን ለዚህ ውይይት። ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ ላይ በርካታ ጽሑፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሑፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሑፋቸው ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን የኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በጣም ሰፊ ጽሑፍ ነው። በርከት ያሉ ጭብጦችን ይዳስሳል። እርስዎ እያንዳንዳቸውን ነቅሰው መልሰው የጻፉትን በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ። እንደ አንድ ነጥብ ያነሱታል። ዝርዝሮቹን ይገልጻሉ። ግን ያን ያልታወቀ ስሜት የፈጠረ ምንም እንኳን አይነተኛ የሚባል ለውጥ ቢመጣም ወዴት እየሄደች ያለች ሀገር መሆኗ የማይታወቅ ነው የሚለውን ሀሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። እርስዎ በቀጥታ ነው የተቃወሙት እንክርዳዱን ከስንዴው።
የኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህወሓት አካባቢ ሰዎችና ወይም ሀሳብ ምንድን ነው ለምን ይህን ሲደረግ ህወሓት ተገለለ ነው። ይሄ ነው ፍሬ ነገር።
ፕሮፌሰር መሳይ እንደው ጠበቅ አድርገው አንድ ሁለት ነጥቦች እንዲያክሉ። የህግ አልባነትን በአገሪቱ ከዚህ ቀደም ከታየው የበረታ ቀውስ መፈጠሩን ይገልጻሉ። እርሳቸው ስለሌሉ አንዳንድ የጽሑፋቸውን ጭብጦች ማንሳት ስላለብኝ ነው። እርሳቸው ወደ ስልጣን ከመምጣታቸው ጠቅላይ ሚኒስትር አብይን ነው የሚሉት ከመምጣታቸው 6 ወር በፊት ከነበረው እርሳቸው ከመጡ በኋላ በነበረው 6 ወር ውስጥ እጅግ የተጋነነ ቁጥር ያለው በተለያየ አገሪቱ ክፍል ቀውስ መብዛቱን ይገልጻሉ። የስልጣን ወይም ደግሞ ተጽዕኖ የማድረግ ክፍተት መፈጠሩን ሲገልጹ የደህንነቱ በጣም ቆይቶ ቆይተን እንመልከት የሚል አይነት አቀራረብን ይከተላል ይላሉ። ማሳያዎች አሉ። የቅርብ ጊዜው ጠቅላይ ሚኒስትሩን ለአደጋ ያጋለጠ መሆኑን ኋላ ጠቅላይ ሚኒስትሩ ራሳቸው ያመኑበት ቀደም ሲል የተለየ መረጃም ቢወጣ ያመኑበትን የመሰለ ጥቃት ወይም አደጋ የሚዳርግ እንቅስቃሴ ታይቷልና የት ነበረ ያስብላል የደህንነቱን ክፍል። በጠቅላላው ሙሉ በሙሉን ላይቀበሉ ቢችሉ በተጨባጭ የሚያነሷቸውን ይህን መሰሉን መከራከሪያዎችስ እንዴት ይመለከታሉ?
አይኔም ለዚህ በጣም የሚገርመኝ ነገር ከሁሉም ጋር አንዳንዱ ጋርም ሰው የምከራከረው በዚህ ነው። ምንድን ነበር የምንጠብቀው? ግን ዝም ብሎ ህወሓት ስልጣኑን ለቆ በቃ ያውልህ ብሎ እንዲወጣ ነው የምንጠብቀው የነበረው? እንዲህ አይነት ለውጥ ሲመጣ በየቦታው ረብሻ እንደሚነሳና ጠብ እንደሚነሳ መገመት አንችልም? ከዚህ እኮ ወዲያ ያለን ምንድን ነው? አብዮት ነው። አብዮት ደግሞ እናውቀዋለን ምን እንዳስከተለ እና በተቻለ መጠን በሰላም እንዲጓዝ ነው። እና ይሄ ደግሞ በተቻለ መጠን ማለት ሁሌም በሰላም ይካሄዳል ማለት አይደለም፣ ግን በአመዛኙ ወደ ሰላም መሄዱ ነው። እርምጃችን ወዴት ነው እየሄድን ያለ ነው በሚለው ላይ ነው። ስለዚህ እዚህም እዛም ተነሳ፣ በኦጋዴን በምን ብንሄድ የተነሳው የእርስ በርስ ግጭት ሁሉ ከለውጡ ጋራ ተከትሎ የሚመጣ ወይ ለውጡን ለማቆም በሚመክሩ ሰዎች ወይም ደግሞ ለውጡ ያልገባቸው ሰዎች ጋራ የሚያጋጭ መሆኑ ግልጽ ነው። ይሄ እኮ የምንገረምበትም ነገር አይመስለኝም።
እንዲህ ባለው ሁነት ውስጥ ማለፋችን ግዴታ ነው ነው የሚሉት።
እንደውም በአመዛኙ ጥሩ ነው፣ አልተደበላለቀም ወደሚለው ነው መሄድ ያለብን እንጂ ይሄማ ልክ ነው። ዝም ብሎ ትንሽ እንደው ላይ ለውጥ ቢሆን ይገባኛል። ብዙ ነገሮች እየተነቃቀሉ ብዙ ነገር በአንድ በኩል ደግሞ የምንደርሰው እዚህ በ25 በገዛው ጊዜ በየቦታው ቦምብ ተቀብረዋል። አንዱም የዚህ የዘውግ ጥያቄ ነው። ማን ነው እሱን ያመጣው? የዚህ የዘውግ ግን በየቦታው ተከልሎ ሰዎቹ ፈለጉ አልፈለጉ ምን ያስከትላል ወደፊት ወደሚለው ሁሉ እዚህ ውስጥ ሳይገባ ዝም ብሎ ብቻ በፖለቲካና ለመከፋፈል ተብሎ ተሰራ እና አሁን ይህን ተረክበናል። የተረከብን እኮ ነገር ነው እና እሱን በተቻለ መጠን በሰላም እንዲሄድ ማድረግ ነው እንጂ ከረብሻና ከምን ልናመልጥ አንችልም። እና ለምንድን ነው አዲሱ መንግስት ላይ ለምንድን ነው ልክ እንደ ምክንያት ሆኖ የሚለጠፈው? የመጣበት ስሩ ከየት እንደሆነ እያወቅን ሊገባ ይያልቻለው
መልካም በጽሁፎም በኢትዮጵያ ጉዳይ እንክርዳዱን ከፍሬ ወይም ከስንዴው በሚል በግርድፍ ነው የመለስኩት ይሄንንም በዚያም ጽሁፎ ጥቦችን ያነሱ እንዲህ እንዳሁን ይከራከራሉ ለአድማጮች የተወሰነ የሁለት ወገን እይታዎችን ለማሳየት ይሃል ነው ታዲያ ጠንከር ያለው ክርክር በሌሎቹ የውይይት ተሳታፊዎችም እንዲቀጥል መስፍን አንተም አንድ ጽሁፍ ጽፈሃል ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ ቀደም ብዬ የተከስኩት ለታድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለ ነጥቦችን ታነሳለ ባጭሩ መጀመሪያ በታሲዘን ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎች መከተል አለባቸው ነው የምትለው አድማጮች ውይይቱ ተጀመረ እንጂ አልተቋጨም በነገው ምሽት ይቀጥላል ለዛሬ ያልነውን ግን በዚሁ ማብቃታችን ነው ያስተናገድናችሁ አሉ አከበደና
አደረ ተሳየነን በእኛ በኩል ሰላም ደህና ደሩ
አሁን የትግርኛ ስርጭት ይቀጥላል ¶¶